ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መጋቢት 23 2016 ዓ ም ዝግጅታችን ጀመረ። የአዋሳኝ አካባቢዎች ግጭት የከፋ ጉዳት ሳያደርስ እንዲፈታ የኮረም ከተማ ነዋሪዎች ጠየቁ።
ራያ በእኛ በኩል በአንድ በኩል ስለሚያገናኘው በወፍላ ዙሪያ አካባቢ ማለት ነው፣ በዛ አካባቢ ስለሚያገናኘው ያው እኛም ባለው ሁኔታ አንዳንድ ነገር ስላየን ነው ይሄን ለሚመለከተው አካል አመልክተናል።
የሰማችኋቸው በጉዳዩ ላይ ካነጋገርናቸው የኮረም ከተማ ነዋሪዎች መካከል አንዱ ናቸው። የዚህ ዘገባ ዝርዝር በአብይ ርዕሳችን ይቀርባል። በኤፍራታ ግድም ታግተዋል የተባሉ የግብርና ጽሕፈት ቤት ሰራተኞችም እንዲለቀቁ ተጠይቋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ።
በድጋሚ እንደምናመሻችሁ። እስራኤል በደማስቆ የኢራን ቆንስላ ግቢ እንደበደበች፣ በማሊ ምርጫ እንዲካሄድ ተጠየቀ፣ እንዲሁም ሴኔጋል ሁለት ቀዳማዊ እመቤቶች ሊኖሯት ነው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በደማስቆ ከኢራን ቆንስላ ጽሕፈት ቤት ጋር የተያያዘውን ግቢ እስራኤል ዛሬ ከአየር ደብድባለች። በጥቃቱ ስምንት ሰዎች እንደሞቱ ተነግሯል። ጥቃቱ የተፈጸመው ከጋዛው ጦርነት ጋር በተያያዘ ቀጠናዊ ውጥረት ባየለበት ወቅት ነው። የኢራን መንግስታዊ መገናኛ ብዙሃን ይፋ እንዳደረጉት ከሟቾቹ ውስጥ በኢራን እስላማዊ አብዮታዊ ዘብ ውስጥ ከፍተኛ አዛዥ የሆኑት ብርጋዴር ጄኔራል ሞሐመድ ሪዛ ዛሂዲ ይገኙበታል። እስራኤል በስምንት ቀናት ውስጥ በሶሪያ ላይ የፈጸመችው አምስተኛ ድብደባ ነው ተብሏል። የሶሪያው ፕሬዚደንት ባሺር አልአሳድ በኢራን እና አጋሮቿ የሚደገፉ ናቸው። ከእስራኤል ወዲያውኑ የተሰማ አስተያየት ባይኖርም ድርጊቱ የተፈጸመው እስራኤል በኢራን ይታገዛሉ በሚባሉና በጋዛ በሚገኙ ኃይሎች ላይ ጥቃቷን ባጠናከረችበት ወቅት በመሆኑ በአካባቢው ያለውን ውጥረት ያባብሰዋል ተብሏል። የእስራኤል ጥቃት በደማስቆ በሚገኘው የኢራን ቆንስላ ተቀጥላ ግቢ ላይ ያነጣጠረ ነበር ሲል የሶሪያ መንግስታዊ የዜና ምንጭ ሳና አስታውቋል። የኤፍፒ ዜና ወኪል ዘጋቢዎች በአካባቢው ተገኝተው ግቢው ወደ ፍርስራሽነት መቀየሩን ተመልክተዋል። አምባሳደሩ ከጥቃቱ መትረፋቸውም ታውቋል። ይህ በእንዲህ እንዳለ ከሁለት ሳምንት የምድርና የአየር ጥቃት በኋላ የእስራኤል ጦር የሺፋ ሆስፒታልና አካባቢውን ለቆ ወጥቷል። 200 የሚሆኑ ታጣቂዎችን መግደሉንና ሌሎች በመቶ የሚቆጠሩትን ደግሞ መያዙን የአገሪቱ ጦር አስታውቋል። ስድስት ወር ሊሆነው በተቃበረበው ጦርነት በሺፋ ሆስፒታል ላይ የተደረገው ዘመቻ ውጤታማ እንደሆነ የእስራኤል ጦር አመልክቷል። በዘመቻው ከፍተኛ የሐማስ መሪዎች እንደተገደሉ፣ መሳሪያ እንደማረከ እና ጠቃሚ የደህንነት መረጃዎችን እንዳገኘም የእስራኤል ጦር አስታውቋል። የተመድ የጤና ድርጅት በበኩሉ በሆስፒታሉ የነበሩ 20 የሚሆኑ ታካሚዎች በዘመቻው መገደላቸውንና በደርዘን የሚቆጠሩ ደግሞ ለአደጋ እንደተጋለጡ አስታውቋል። ሐማስ ሆስፒታሉን ለወታደራዊ ዓላማ ይጠቀማል ስትል እስራኤል ትከሳለች። የጋዛ የሆስፒታል ባለሥልጣናት ክሱን ያስተባብላሉ። በሌላ በኩል በአስር ሺዎች የሚቆጠሩ እስራኤላውያን ትናንት እሁድ ጠቅላይ ሚኒስትር ቤንጃሚን ነታንያሁን በመቃወም ሰልፍ አድርገዋል። የታገቱት እስራኤላውያንን ለማስለቀቅ ጠቅላይ ሚኒስትሩ ተጨማሪ ጥረት እንዲያደርጉ ሰልፈኞቹ ጠይቀዋል። ጦርነቱ ከጀመረ ወዲህ የተደረገ ትልቁ የተቃውሞ ሰልፍ ነው ተብሏል። እስካሁን በተደረጉ ውጊያዎች እስራኤል ከባድ ጥቃት የሰነዘረችባቸውን ቦታዎች ጨምሮ ሐማስ አሁንም የመቋቋም ብቃት እንዳለው አሳይቷል ሲል አሶሴትድ ፕሬስ በዘገባው አመልክቷል። በማሊ ከ80 በላይ የሚሆኑ የፖለቲካ ፓርቲዎችና የሲቪል ቡድኖች ፕሬዝዳንታዊ ምርጫ በአስቸኳይ እንዲደረግ ጠይቀዋል። በእንደ አውሮፓውያን አቆጣጠር 2020 እና 2021 በተከታታይ መፈንቅለ መንግስት ከተካሄደ በኋላ ማሊ በወታደራዊ ሁንታ ስትተዳደር ቆይታለች። ከእንደ አውሮፓውያን አቆጣጠር 2022 ጀምሮ በኮሎኔል አሲማ ጎይታ የሚመራው ሁንታ የሽግግሩ ወቅት ባለፈው ሰኞ እንደሚያበቃና ምርጫ እንደሚያደርግ ቃል ገብቶ የነበረ ቢሆንም ላልተወሰነ ጊዜ እንደተላለፈ አስታውቋል። ሁንታው ወደፊት ምን ለማድረግ እንዳቀደ አለማስተዋወቁ አሳሳቢ እንደሆነ የኤፍፒ ዘገባ አመልክቷል። የፖለቲካ ፓርቲዎቹና ሲቪል ቡድኖቹ ለሁለት ተከፍለው ባወጡት መግለጫ ሁንታው ሁሉንም የሚያካትት ውይይት እንዲደረግ እንዲፈቅድ እንዲሁም የሽግግር ወቅቱ ባለፈው ሰኞ በማክተሙ ምርጫ እንዲካሄድ ጠይቀዋል። የተቃዋሚዎች ድምፅ በማሊ ብዙም የማይሰማ ሲሆን አንድ አዲስ የተቃዋሚ ቅንጅት ህዝቡን እንዳይረብሽ በሚል ባለፈው ሳምንት አግዷል። ቅንጅቱ ሁንታውን እጅጉን የሚነቅፍ ሲሆን ከአልቃይዳና ከእስላማዊ መንግሥት ጋር ግንኙነት ባላቸው ኃይሎች ከአስር ዓመታት በላይ ለታመሰችው አገር አዲስ መንገድ ያስፈልጋታል ሲል ሐሳብ አቅርቧል። ካለፈው ታህሳስ ወዲህ በመልካም አስተዳደርና ምርጫን በመሰሉ መስኮች የሚሰሩ ቢያንስ አራት የሚሆኑ ድርጅቶች እንዲከስሙ መደረጉን የተባበሩት መንግሥታት ድርጅት አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በቱርክ ትናንት እሁድ በተካሄደው የአካባቢ ምርጫ ዋናው ተቃዋሚ ፓርቲ በዋና ዋና ከተሞች የበላይነትን አግኝተዋል። የፕሬዝደንት ረሺፕ ታይፕ ኤርዶዋን ፓርቲ ከተሞችን መልሶ ለመቆጣጠር የነበረውን እቅድ ያጨናገፈ ድል ነው ተብሏል። እስካሁን 90% የሚሆነው ድምፅ የተቆጠረ ሲሆን የሪፐብሊካን ህዝባዊ ፓርቲን የሚወክሉትና የኢኮኖሚ መዲና የሆነችው የኢስታንቡል ከንቲባ ኢክረም ኢማምጎሉ በከፍተኛ ድምፅ እየመሩ እንደሆነ መንግሥታዊው የአናዶሉ ዜና ወኪል አስታውቋል። የመዲናዋ አንካራ ከተማ ከንቲባ ማንሱር ያቫስ በ25% ብልጫ በማሳየት ሥልጣናቸውን ማስጠበቅ ችለዋል። ተቃዋሚው ፓርቲ ከ81 ከተሞች ውስጥ የኤርዶዋን ፓርቲ የሚቆጣጠራቸውን አንዳንድ ከተሞች ጨምሮ 36 በሚሆኑት ላይ የበላይነትን ያገኘ ሲሆን በመላ አገሪቱ ከተሰጠው ድምፅ 37% አግኝተዋል። የኤርዶዋን ፓርቲ ደግሞ 36% እንዳገኘ የአናዶሉ ዘገባ አመልክቷል። ከ20 ዓመታት በላይ በሥልጣን ላይ የቆዩት ኤርዶዋን በፓርቲያቸው ላይ የደረሰውን ሽንፈት ተቀብለው ፓርቲው ሁኔታዎቹን በቅርብ እንደሚያጠናና ግለይስ እንደሚያደርግ አስታውቀዋል። አንድ የሩሲያ ፍርድ ቤት የሬዲዮ ፍሪ ዩሮፕ እና የሊበርቲ ሬዲዮ ጋዜጠኛ የሆነችውን የአልሱ ኩርማሼቫን የቅድመ ፍርድ ሂደት እስርን እስከ ግንቦት መጨረሻ ድረስ አራዝመዋል። ሁለቱ ሬዲዮ ጣቢያዎች የአሜሪካ ድምፅ እናት ድርጅት በሆነውና መንግሥታዊው የዩናይትድ ስቴትስ ዓለም አቀፍ ሚዲያ ባለሥልጣን ወይም በምጻሩ ዩኤስኤጂኤም ስር የሚተዳደሩ ናቸው። የአሜሪካና የሩሲያ ጥንድ ዜግነት ያላት አልሱ ኩርማሼቫ የውጪ ወኪልን የተመለከተውን ሕግ ተላልፈሻል በሚል ክስ ቀርቦባታል። ቀጣሪዋ ድርጅት ግን የጋዜጠኛዋ መያዝ ፍትሐዊ ያልሆነና ፖለቲካዊ ነው ሲል ገልጿል። ጋዜጠኛዋ በአሜሪካ ኮንግረስ ፈንድ በሚንቀሳቀሱትና መሠረታቸውን ፕራግ ባደረጉት ሁለቱ ሬዲዮ ጣቢያዎች አዘጋጅ ስትሆን የሩሲያ መንግሥት የውጭ ወኪል በሚል ስለመደባቸው ሥራዋን እንደ ፖለቲካ ይመለከተዋል። አልሱ ኩርማሼቫ ባለፈው ግንቦት ለቤተሰብ አስቸኳይ ጉዳይ ወደ ሩሲያ ተጉዛ የነበረ ሲሆን ለመመለስ በረራዋን በመጠባበቅ ላይ ሳለች ፓስፖርቷ ተወስዶ ታስራለች። ባለፈው ጥቅምት ፓስፖርቷን አላስመዘገበችም በሚል የ103 ዶላር ቅጣት የተጣለባት ሲሆን በመቀጠል ደግሞ የውጭ ወኪል መሆኗን አላስመዘገበችም በሚል ክስ ቀርቦባታል። በክሱ ጥፋተኛ የሆነ ሰው እስከ 5 ዓመት የሚደርስ ቅጣት እንደሚጣልበት የሮይተርስ ዘገባ አመልክቷል። በመጨረሻም በቅርቡ የሴኔጋል ፕሬዝዳንታዊ ምርጫ አሸናፊ የሆኑት ባሲሩ ፋይ የምርጫ ዘመቻቸውን ባጠናቀቁበት መድረክ ላይ የሁለቱንም ሚስቶቻቸውን እጅ ይዘው ብቅ ብለዋል። የተመራጩ ፕሬዝዳንት ድርጊት ከዚህ በፊት ያልታየና በአገሪቱ የተለመደውን የወንዶች ከአንድ በላይ የትዳር አጋር መያዝ ነውር እንዳልሆነ ለማሳየት የተጠቀሙበት ነው ተብሏል። በአብዛኛው የእስልምና እምነት ተከታዮች ባሏት ሴኔጋል የወንዶች ከአንድ በላይ የትዳር አጋር መያዝ በሰፊው የተለመደ ነው። ተመራጩ ፕሬዝደንት ባሲሩ ፋይ ከመጀመሪያ ሚስታቸው ማሪ ኮኔ ጋር ለ15 ዓመታት በትዳር የቆዩ ሲሆን 4 ልጆችም አሏቸው። ማሪ ኮኔ በሕዝብ ፊት ሲቀርቡ ለመጀመሪያ ጊዜ ነው። ሁለተኛ ሚስታቸውን አብሳ ያገቡት ደግሞ ከአንድ ዓመት በፊት ነበር። በሀገሪቱ ያለውን የወንዶች ከአንድ በላይ የትዳር አጋር መያዝን ልምድ እውቅና የሰጠና በሴኔጋል ያለውን እውነታ ያሳየ ነው ሲሉ ጂቢ ዲያኬታ የተባሉ የህብረተሰብ ጥናት ባለሙያ ለኤኤፍፒ ዜና ወኪል አስተያየታቸውን ሰጥተዋል። ሁለተኛ ሚስት በመሆኔ የመጀመሪያ ሚስት ከመሆን ይልቅ ይስማማኛል ስትል በሀገሪቱ ታዋቂ ዘፋኝ የሆነችው ሚያ ጌሲ በቅርቡ በማኅበራዊ ሚዲያ በኩራት ተናግራለች። ከአንድ በላይ የትዳር አጋር መያዝ የተመሳሳይ የጾታ አጋር ከመያዝ ጋር ፉክክር ውስጥ ናቸው። ምዕራቡ ዓለም የእኛን ባህል ሊተች አይችልም ሲሉ ሌላው ታዋቂ የማኅበረሰብ ጥናት ባለሙያ የሆኑት ፋቱ ሳር ለኤኤፍፒ ዜና ወኪል ተናግረዋል። ክብራትና ክብራን፣ ለምሽቱ የያዝነው ዜና በዚሁ ተፈጽመዋል። ለቀሪ ዝግጅቶች ወደ ስመኝሽ መረታቸው አሉ።
እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መጋቢት 23 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
ሰውነታችን ይህንን በሽታ ለመቋቋም ጦርነት ጀምሯል ማለት ነው። እና ያም በሚያደርግበት ጊዜ ይሄ እንግዲህ ኢሚዩን ሲስተም የምንለው ነው፣ ወታደር እንደማዝበት ነው። ያ የዘመተው የጦር ያንን ህዋጽ አጥቅቶ ያሸንፍና ግን እሱ ጋር በማቆም ፋንታ ልባችን ውስጥ ያሉትን የራሳችንን ክፍል አንድ ማጥቃት ይጀምራል።
የሰማችኋቸው ዶክተር ውብሸት አየነው የልብ በሽታዎች አማካሪ ሐኪም ናቸው። ስር እንዳይሰድ መከላከልና በቀላሉ በህክምና ሊረዳ የሚችል ነገር ግን በአግባቡና በጊዜው በህክምና ካልተረዳ ብርቱ የልብ በሽታ የሚያስከትል የጤና ጠንቅ አስመልክቶ ከተሰናዳ ቅንብር ነው የተወሰደው። በሁለተኛው አጋማሽ የሐኪሙን ይጠይቁ መሰናዷችን ተመልሰው ይመጣሉ፣ ጠብቋቸው። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ አብይ ርዕስ ዘገባው እንለፍ። የትግራይንና የአማራ ክልሎች በሚያጎራብቱ አካባቢዎች ላይ እየታየ ያለው የጸጥታ ችግር እንዳሳሰባቸው የኮረም ከተማ ነዋሪዎች ባደረጉት ሰልፍ መግለጻቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገለጹ። ነዋሪዎቹ ትላንት እሁድ ባደረጉት ሰላማዊ ሰልፍ የጸጥታ ችግሩ የከፋ ሰብአዊና ቁሳዊ ጉዳት ከማድረሱ በፊት የፌዴራል መንግስቱ መፍትሄ እንዲያፈላልግ ጠይቀዋል። መስፍን አራጌ ዝርዝር አለው።
የማንነት ጥያቄ ከመነሳባቸውና የፌደራል መንግስቱ አከራካሪ ከመላቸው አካባቢዎች አንዱ በሆነው ኮረም ከተማ ትናንት እሁድ መጋቢት 22 ቀን 2016 ዓ.ም የተካሄደው ሰላማዊ ሰልፍ ተሳታፊዎች የትግራይና የአማራ ክልሎች የገባኛል ጥያቄ በሚያነሱባቸው የራያ አላማጣና ኦፍላ ወረዳዎች የሚስተዋለው የጸጥታ ችግር እንደሚያሳስባቸው ገልጸው ሰላማዊ ሰልፍ ማድረጋቸውን ነዋሪዎቹ ለአሜሪካ ድምጽ ገልጸዋል። ኤፍሬም አይሉ የተባሉ የሰላማዊ ሰልፉ ተሳታፊ በስልክ ለአሜሪካ ድምጽ እንደተናገሩ በሁለቱ ክልሎች አዋሳኞች ወረዳዎች አካባቢ ለሌላ ዙር ጦርነት የሚደረጉ እንቅስቃሴዎች መኖራቸውን ጠቁመው የፌዴራል መንግስቱ እንዲያስቆም ጠይቀዋል።
የትግራይ ህዝብ ወክል ህዝባችን ጎረቤታችን ነው። ሆኖም ግን ትንኮሳውን አሁን በቅርብ ላይ ትንኮሳ ስላደረገ ይህ ትንኮሳ እንዲቆም ነው እያስተላለፍን ያለው መልዕክት። አሁን በራያ አካባቢ ላይ ጀምረዋል። በራያ አላማጣ በዛ አካባቢ ከዚህ ከሶስት ቀን በፊት አሁንም ያው በዛ አካባቢ ስላሉ ይሄ ነው እንግዲህ እኛ ይሄ ነገር እንዲቆም ነው ያለ። ምክንያቱም ለዳግም አራተኛ ጦርነት ይብቃን። ስለዚህ መንግስት ባዘጋጀው መሰረት በሪፈረንደም እስካለን ድረስ ያን አምነን ተቀብለናል። ስለዚህ የመጨረሻው አማራጭ ሪፈረንደም ስለሆነ ያን በተግባር እንዲውልን ነው የምንፈልገው እኛ። ራያ በእኛ በኩል በአንድ በኩል ስለሚያገናኘው በወፍላ ዙሪያ አካባቢ ማለት ነው ከዚህ ስለሚያገናኘው ያው እኛም ባለው ሁኔታ አንዳንድ ነገር ስጋት ስላየን ነው ይሄን ለሚመለከተው አካል አመልክተናል።
ለደህንነታቸው በመስጋት ስማቸውን እንዲገለጽ ያልፈለጉ በኮረም ከተማ የሚኖሩ የመንግስት ሰራተኛና የሰላማዊ ሰልፉ ተሳታፊም ሲቪሎች ለአራተኛ ጊዜ እንዳይቀሰቀስ በሚሰጉ ባሉት ጦርነት ሰለባ እንዳይሆኑ መንግስት ተበቃ ሊያደርግ ይገባዋል ብለዋል።
ጦርነቱ እንዲቆምልን ትራንስና በሰልፍ የተጠየቀው ባለፈው በኢኮኖሚ በማህበራዊ ህይወት አስከፊ የሆነ ነገር ስለደረሰ ወደ ጃራ ብቻ 32000 ህዝብ ተፈናቅሎ ስለነበረ በብዙ ሰዎች ደግሞ የሞቱ የቆሰሉ ቤት ንብረቱ የተዘረፈ ስለነበረ አሁንም ይህ ነገር እንዳይደገም ፌደራል መንግስት እንዲያስቆምልን ይያልን ነው የጮኸነው። የተኩስ ልውውጥ ነበረ ዛሬ ከኮረም በ6 ኪሎ ሜትር ርቀት ላይ የሚገኝ የአድጎሎ ቀበሌ ተራራው ላይ ልዩ ስሙ አደነባ የሚባል ቦታ ላይ ዛች ቦታ ላይ ለ5 ሰዓት 10 ጉዳይ የጀመረ እስከ 6 ሰዓት አካባቢ ድረስ
መምህር አምሳሉ ታደሰ የተባሉ ሌላዋይ ሰላማዊ ሰልፉ ተሳታፊ በበኩላቸው ከቅርብ ጊዜያት ወዲህ ባጎራባቾቹ የራያ አላማጣና የኦፍላ ወረዳዎች አካባቢ የሚስተዋለው ውጥረት የፕሪቶሪያውን ግጭትን በዘላቂነት የማስቆም የሰላም ስምምነት መርህ እንደሚቃረን ገልጸዋል።
የፌዴራል መንግስት ትኩረት አድርጎ እኛን እንዲያይን በ3 ዓመት ውስጥ በችግር ያለን ማህበረሰብ እኛ የምንፈልገው ሰላምን ነው፣ ጦርነት አንፈልግም። ስለዚህ ፌዴራል መንግስት እንዲያይን
ሁለቱም ክልሎች አንዱ ሌላውን በሚወቅስና በጸብ ጫሪነት በሚከስ መግለጫ መመላለሳቸውን ተከትሎ በአዋሳኝ አካባቢዎች ላይ ብርቱ የደህንነት ስጋት መስተዋሉን የአሜሪካ ድምጽ የወረዳዎቹን የመረጃ ምንጮች ዋቢ አድርጎ መዘገቡ ይታወሳል። የትግራይ ክልል ጊዜያዊ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሃሎፎም ከአሜሪካ ድምጽ ጋር በነበራቸው ቆይታ ከትግራይ ክልል የመጡ ታጣቂዎች ወደ ራያ አላማጣ ወረዳ አልፈው ወረራ ፈጽመዋል፣ አንድ ቀበሌም ተቆጣጥረዋል የሚለውን የወረዳ አስተዳደሩን ክስ ማስተባበላቸው ይታወሳል። ኃላፊው በትግራይ ክልል ላይ ተቀምጦ አካባቢያችን ላይ ወረራ ተፈጸመ ማለት ትርጉም የለውም ነበር ያሉት። በአንጻሩ የአላማጣ ከተማ ጊዜያዊ አስተዳደር ከንቲባ ኃይሉ አበራ አካባቢው ህወሓት የህዝቡን ይሁንታ ሳይጠይቅ ህገ መንግስቱ ከመጽደቁ በፊት በኃይል የከለለው የማንነትና የወሰን ጥያቄዎች ሲነሱበት የነበረ ነው ሲሉ ይከራከራሉ። በአማራና በትግራይ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸውን አካባቢዎች በህገ መንግስቱ በዘላቂነት እልባት ለመስጠት በብሔራዊ ደረጃ ኮሚቴ ተቋቁሞ በመሰራት ላይ እንደሚገኝ መንግስት በቅርቡ አስታውቆ ነበር። ከትግራይ ክልል የህብረተሰብ ክፍል ተወካዮች ጋር በቅርቡ በጽህፈት ቤታቸው የተወያዩት ጠቅላይ ሚኒስትር አብይ አህመድ አከራካሪ ሲሉ በጠሯቸው ቦታዎች ላይ የጸጥታ ኃይሎች ብቻ እንደሚሰፍሩ ገልጸው ነበር። በትላንቱ የኮረም ከተማ ሰላማዊ ሰልፍ አካባቢው ከ3 ዓመት በላይ ያለ በጀት መቆየቱን ያስታወሱት ተሳታፊዎቹ አካባቢው በጀት እንዲለቀቅለት እንዲሁም የማንነትና ራስን በራስ የማስተዳደር መብቱ በህዝበ ውሳኔ እንዲረጋገጥለት ጠይቀዋል።
የማንነትና የወሰን ጥያቄ አለ ተብሎ ለተቀመጠው ለራያና ለወልቃይት ህዝብ 3 ዓመት ያለ በጀት ያስቀመጠው ይሄን በፍጥነት መፍትሄ እንዲያደርግልን ከ17 ወር እስከ 25 ወር ድረስ ያለ ደሞዝ የተቀመጠ የመንግስት ሰራተኛ አለ። መሰረተ ልማት የሚባል ነገር የለም። በዚሁ ምክንያት የማንነትና የወሰን ጥያቄው በፍጥነት መልስ እንዲያገኝ ማንነታችን በተፈጥሮ ያገኘነው ሀብት እንጂ በሰዎች በጎ ፈቃድ ያገኘነው ጸጋ አይደለም።
የወሰን ይገባኛልና የማንነት ጥያቄ የሚነሳባቸውን አካባቢዎች በህገ መንግስቱ መሰረት በዘላቂነት እልባት ለመስጠት በብሔራዊ ደረጃ የተቋቋመው ኮሚቴ በቅርቡ ባደረገው የስራ አፈጻጸም ግምገማ የአካባቢዎቹን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በአፋጣኝና በዘላቂነት ለመፍታት መግባባት ላይ እንደተደረሰ አስታውቆ ነበር። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጊ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን የግብርና ጽህፈት ቤት ኃላፊን ጨምሮ ከ2 ወራት በፊት ታግተዋል ያሏቸው 4 የመንግስት ሰራተኞች እንዲለቀቁ ቤተሰቦቻቸው ጠየቁ። ግለሰቦቹ የታገቱት በፋኖ ታጣቂዎች መሆኑን የገለጹት ቤተሰቦች የማስለቀቂያ ገንዘብ መጠየቃቸውን ተናግረዋል። እገታው መፈጸሙን ያረጋገጡት በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብደላ አህመድ አባገዳዎችና የአገር ሽማግሌዎች ለማስለቀቅ እየጣሩ መሆኑን እንደሚያውቁም ተናግሯል። በጉዳዩ ላይ ከፋኖ ታጣቂዎችና ከአማራ ክልል መንግስት የምላሽና የአስተያየት መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው ተጨማሪ አላት።
ባለፈው ጥር 12 ቀን 2016 ዓመተ ምህረት በአማራ ክልል የኦሮሞ ብሔረሰብ አስተዳዳሪ ዞን ጅለጡሙ ወረዳ ሰንበቴ ከተማ ለስራ ቆይተው ወደ ከምሴ እየተመለሱ በነበረበት ወቅት በሰሜን ሸዋ ዞን ኢፍራታግሪም ወረዳ ካራቆሬ ከተማ ላይ ባለቤታቸው አቶ በረሳ ረጋሳን ጨምሮ የግብርና ጽፈት ቤት ሰራተኞች አራቱ መታገታቸውን ወይዘሮ የተንሽጉት በስልክ ለአሜሪካ ድምጽ ተናግረዋል።
የተያዙትም የእርከን ስራ እየሰሩ ድጋፍ ለመስጠት ከዞን ወደ ወረዳ ወረዳውም ጅለጥ ሙጋ ሰንበቴ ከተማ የሚባል ቦታ ሂደው ሰርተው ደግፈው ሲመጡ ፍራታ ግድም ካራቆሪ ከተማ ላይ ነው የታፈኑት። ይሄም የተያዙበት ምክንያት እንግዲህ እንደሰማነው የኦሮሞ ወሎ ከብታችንን ነርቷል፣ እሱም በመያዝ ከብታችንን ስትመልሱ የናንተን ሰው እንመልሳለን በሚል ነው የተያዙት። እነዛ ከብት ደግሞ አልተገኙም። ፍለጋ በአባ ገዳም ተመክሯል ፍለጋ የከብቶቹ። ከብቶቹ ከጠፉ ደግሞ 2.8 ሚሊዮን ብር እንድትከፍሉን የሚል ነው የተጠየቅ ነው።
የታፈኑት ሰዎች የመንግስት ሰራተኞችና ሲቪሎች ናቸው የሚሉት ወይዘሮዋ ታጣቂው ቡድንም ሆነ መንግስት መፍትሄ እንዲሰጣቸው ጠይቀዋል።
አማራ ክልል ራሱ እስቲ ከመኪና ጋር ነው የተነጠቁት እነዚህ ሰዎች፣ መላን ፈልግላቸው ምን እናርግላቸው ብሎ በቃ ምንም ነገር እየሰራልን አይደለም። ብዙ አመት ያገለገሉ ሰራተኞች ናቸው፣ ከፖለቲካ ነጻ ናቸው። እነሱን ያገተ ሰው ራሱ እኔ ንጹሃንን አልነካም ነው የሚለው መግለጫቸው ላይ ስናየው፣ ግን ንጹሃን ናቸው እነዚህ ሰዎች ከምንም ንክኪ የላቸው ሁሉ የሉም የሚለው ብቻ ነው እኛ መስማት የምንፈልገው። ካሉ እንዲመጡልን፣ ከሌሉም ደግሞ የሆነ ነገር እንድንሰማ ነው የምንፈልገው።
ሌላ አስተያየት ሰጪ ወይዘሮ ቡዜ ለሜቻ የኦሮሞ ብሔረሰብ አስተዳዳሪ ዞን የግብርና ጽህፈት ቤት ባልደረባ የሆኑት ባለቤታቸው አቶ መርጋ ሀንገራሳ ከአንድ የጽህፈት ቤቱ ሹፌርና ከሁለት የስራ ባልደረቦቻቸው ጋር መታገታቸውን አስረድተዋል።
አሁን የት እንዳለ ራሱ አናውቅም። እኔ ራሴ ስራ የለኝም። ይዤ ስቃይ ላይ ነው አለው። በጣም ችግር ላይ ነው። በስራ 3000 እየከፈልኩ የት አለሽ? የት ነው ልጆች ይዘሽ የተቀመሽው? የምል ጠፋኝ። ይተዋ
ታጣቂው ቡድን የጠየቀን ገንዘብ ከፍተኛና ከአቅማችን በላይ ነው በማለትም ወይዘሮዋ ያሉበትን ሁኔታ አመልክተዋል።
ገንዘብ ደግሞ አምጡ ስል እኛ መንግስት ሰራተኛ ነው ብር ከየት እናምጣ? ብር የለንም ስል ከመንግስት ክፈል መንግስትን ጠይቁ ሂዱ ስል መንግስትን ስንጠይቅ መንግስት አልከፍል ማለት የለም ይኸው ተሰብስበን ቁጭ ብለናል። ይሄትዋ በጣም ችግር ላይ ነው። ልጆቹን ይዤ በጣም እየተቸገርኩ ነው። በህይወት ይኑሩ በህይወት አይኖሩም አናውቅም። በቃ ከዚህ በፊት መሀል ሜዳ ዋሻ ውስጥ አሉ ይባላል። እዛ ወዲህ ደግሞ አሁን በቃ ምንም የለም። በቃ አሁን ደግሞ ድምጻቸው ራሱ የለም።
የታጋሾቹን ድምጽ ከሰሙ 2 ወራት ማለፋቸውን የጠቀሱት ቤተሰቦቻቸው መጨነቃቸውንም ተናግረዋል። የኦሮሞ ብሔረሰብ አስተዳዳሪ ዞን የብልጽግና ጽህፈት ቤት ኃላፊ አቶ አብደላ አህመድ በበኩላቸው አራቱ ሰራተኞች መታገታቸውን አረጋግጠዋል። የፋኖ ታጣቂዎችንም ተጠያቂ አድርገዋል።
ሰራተኞቹ በጽንፈኛው ፋኖ እጅ ውስጥ ናቸው። ጉዳዩን የአገር ሽማግሌዎች እየተከታተሉት ነው። ይህ በመንግስት የሚሆን አይደለም። ምክንያቱም መንግስት ጽንፈኛውን እየመታ ስለሆነ ከጽንፈኛው ጋር ግንኙነት የለውም። ስለዚህ በሀገር ሽማግሌዎች ማለቅ አለበት።
ሰራተኞቹ ከታገቱ በኋላ ጉዳዩን በሽምግልና ለመጨረስ በርካታ ጥረቶችን አድርገናል ሲሉ ለጊዜው ለደህንነታቸው ሲባል ስማቸውን እንዳንጠቅስ የጠየቁንና የሃይማኖት አባት እንደሆኑ የገለጹ የአካባቢው ነዋሪ ተከታዩን አብራርተዋል።
ከጥር 12 ጀምሮ ነው ጉዳዩ ክፍት የተደረገው። እኛ ደግሞ ጥር 16 ጀምረን ያው ኮሚቴ ሽማግሌ ሃይማኖት አባቶች የሀገር ሽማግሌዎች በጋራ በመሆን ካራቆሪና ጣዬ አካባቢ ባሉ የሀገር ሽማግሌዎች ተጠርተው እንዲመጡ በማድረግ በመከላከያ አማካይነት ቁጭ ተብሎ ውይይት እንዲደረግ ተባለ። እኛም ከዚህ ሄድ ካችሁ በውይይት እንፍታ የሚል ነገር ሀሳብ አነሳል። በተከታታይ ለሶስት ቀን ውይይት አረን ሰዎቹን ካሉበት አስፈላልገን አምጥተን እናስረክባለን። እነሱን ካስረከብን በኋላ እናንተን የምንጠይቃችሁ ነገር አለ አሉን። ይሻል ከብቶቹ ተነዳብን ቢሉት የመጀመሪያ 8 ከብቶች አንድ ግመል ነበር የተባለው። በኋላ ደግሞ ወደ 19 አካባቢ ተወስደዋል ተባለ። በድምሩ ወደ 30 ደረሱት። ከዛ እነሱ 8 ከብትና አንድ ግመል የተወሰደባቸው ሰዎች መጡ። አየናቸው፣ አገኘናቸው፣ ተነጋገር ብንችል ከብቶቻችሁን ካልቻልን ደግሞ ገንዘቡን እንመልሳለን። ስለዚህ ሰዎች የሚለቀቁበት በእናንተ እጅ ነውና እናንተ ሄዳችሁ ህፃኖቹ ደግሞ እናንተን ከብቶች ምክንያት አድርጎ ነውና ስለዚህ ይመለሱልን የሚል ነገር አነሳንኛ። እሺ አሉ፣ ሄዱ። ከዛ ተለያየን። ከዛ በኋላ በአካል ቁጭ ብለን አልተገናኘንም።
የታገቱ ሰዎች ቤተሰቦች ባሰሙት ታ ጉዳይ ከፋኖ ታጣቂዎች ከአማራ ክልልና ከፌደራል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በተከታዩ ዘገባ ደግሞ ወደ ጋምቤላ እናልፋለን። የጋምቤላ ክልላዊ መንግስት የብሔር ግጭቶችን ቀስቅሰዋል፣ በድርጊቱም ተሳትፈዋል በተባሉ የጸጥታ መዋቅር አባላት ላይ እርምጃ እየወሰደ እንደሚገኝ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ቾልኩን ለአሜሪካ ድምጽ በሰጡት ቃለ መጠይቅ ገለጹ። ባለፈው ሳምንት በጋምቤላ ክልል በታጣቂዎች ተፈጸመ ስለተባለው የመንገደኞች ግድያ በተመለከተ የተጠየቁት ኃላፊው በጥቃቱ ሰዎች መገደላቸውንና መጎዳታቸውን አረጋግጠው ጥቃት ፈጻሚዎቹን ለመያዝ ክትትል እያደረግን ነው ብለዋል። ገብረ ሚካኤል ገብረ መድህን ተጨማሪ አለው።
የጋምቤላ ክልላዊ መንግስት ባለፈው ሳምንት አርብ መጋቢት 20 ቀን 2016 ዓ.ም የክልሉን የጸጥታ ሁኔታ አስመልክቶ ባወጣው መግለጫ ካለፉት 2 ዓመታት ወዲህ በክልሉ የብሔር ግጭት፣ ሽብርተኝነት፣ ደረቅ ወንጀሎችና ህገ ወጥ የጦር መሳሪያ ዝውውርን የመሳሰሉ ችግሮች እየጨመሩ መምጣታቸውን አስታውቋል። እነዚህም ችግሮች በክልሉ ግጭቶች እንዲባባሱ ማድረጋቸውንም ገልጿል። ባለፈው ሳምንት አርብ ባስደመጥነው ዘገባ የክልሉን መንግስት ምላሽ እንዳገኘን ይዘን እንደምንመለስ በዘገባችን የጠቀስን ሲሆን የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ ቸውል ኩን በጉዳዩ ላይ ምላሽ ሰጥተውናል። አቶ ቸውል ለአሜሪካ ድምጽ በሰጡት ቃል ከተዘረዘሩት ችግሮች ጀርባ አሉ ያሏቸውን አካላት ጠቁመዋል።
ስልጣን ፍላጎት፣ ቁርፊያ የያዙ አመራሮች እና ሌሎች ከዚህ በፊት ተባሮ የነበሩ ሰዎች ከሰረ ሰላም ጋር ቅንጅት ፈጥሮ እንደዚህ አይነት መጥፎ ድርጊቶ የሚሰሩ ሰዎች ጠቅላላ ወደ ህግ ቁጥጥር ውስጥ እናውላለን የሚል አቋም ነው የያዝነው እንደ መንግስት።
ክልሉ በመግለጫው አሁን የሚታየው የብሔር ጽንፈኝነትና ፖለቲካዊ ችግር ዋና ተሸካሚ አመራሩ እንደሆነ አስገንዝቦ ኢመደበኛ አደረጃጀቶችና ከውጭ የሚዘወሩ የማህበራዊ ብዙሃን መገናኛዎችም ሚና እንዳላቸው አመልክቷል። ከመካከላቸው ስልጣንን በህገ ወጥ መንገድ ለመያዝ የሚጥሩ አካላት መኖራቸውንም ጠቅሶ በእነዚህ አካላት ላይ እርምጃ እወስዳለሁ ሲል አስጠንቅቋል። ይኸው እርምጃ የመውሰዱ እንቅስቃሴ መጀመሩን የሰላምና የጸጥታ ቢሮ ኃላፊው አቶ ቸውልኩን ገልጸዋል።
በራሳችን ቤት፣ በፖሊስ ቤት ጀምረን በጸጥታ አካላት ላይ ጀምረናል። የተጀመረው እርምጃ
ባለፈው ሳምንት ረቡዕ በጋምቤላ ክልል በአንድ የህዝብ ማመላለሻ አውቶቡስ ላይ ታጣቂዎች ፈጸሙት በተባለው ጥቃት 5 መንገደኞች መገደላቸውንና 36 ሰዎች መቁሰላቸውን የአሜሪካ ድምጽ የአካባቢውን ነዋሪዎችና የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታልን ዋቢ አድርጎ ዘግቧል። ስለዚህ ጉዳይ የተጠየቁት አቶ ቸውል በጥቃቱ ህይወታቸው ያለፈና አካላዊ ጉዳት የደረሰባቸው ሰዎች መኖራቸውን አረጋግጠው ጥቃት ፈጻሚዎቹን ለመያዝ ክትትል በማድረግ ላይ እንገኛለን ብለዋል። ክልሉ ባወጣው መግለጫ ደግሞ በተለያዩ ጊዜያት በተፈጸሙ ወንጀሎች የተሳተፉ ሰዎችም ጭምር በቁጥጥር ስር ውለው እንዲጠየቁ የማድረግ እንቅስቃሴ ተጠናክሮ እንደሚቀጥል አመልክቷል። ለዚህም በክልሉ የጸጥታ መዋቅር ውስጥ ያለውን ችግር ለመፍታት ከተቋሙ የሥራ ኃላፊዎች ጀምሮ እስከ መደበኛ ፖሊሶች ድረስ ግምገማ እየተደረገ እንደሚገኝ ገልጿል። ይህ ግምገማና የተጀመረው እርምጃ በፖለቲካ አመራሩም ላይ እንደሚቀጥል የተናገሩት አቶ ቸውል ሂደቱ ግን የሁሉንም አካላት ርብርብ ይሻል ይላሉ።
የፌደራል ፖሊስ መከላከያም ሶስቱም አካላት ከማህበረሰብ ጋር በመሆን በህብረተሰቡ ላይ ያለው ችግር ለማውጣት ህብረተሰቡ ደግሞ ተባብሮ የችግሮቹ ለመፍታት የጋራ አቋም ነው የሚያስፈልጉ እንጂ በአንድ አካል ብቻ ሊፈታ የሚችል ነገር አይደለም። ህብረተሰቡ ተባብሮ መሰራት አለበት። አሁን ውይይቶች ተጀምረዋል። ማህበረሰብ ለማወያየት ተጀምረዋል። በየደረጃ ያለው መንግስት ኦልሬዲ የራሱ ድርሻ ወስዷል። ሃይማኖት አባቶች አወያይተዋል። ሽማግሌዎች አወያይተዋል። ወጣቶች አወያይተዋል። ዛሬም የምሁራን ውይይት አለ። እነዚህ ሁሉ ማህበረሰቡ ወደ አንድ ለማምጣት ነው የተፈለገ።
በአካባቢው ስላለው የጸጥታ ሁኔታ አስመልክተው ዛሬ ለአሜሪካ ድምፅ አስተያየት የሰጡ ስሜ እንዳይጠቀስ ያሉ አንድ የጋምቤላ ከተማ ነዋሪ በትናንትናው ዕለት በኢታንጋ አካባቢ የተኩስ ልውውጥ እንደነበረ ጠቅሰው በሰዎች ላይ ጉዳት አለመድረሱን ሰምቻለሁ ብለዋል። ዛሬ በጋምቤላ ከተማ አንጻራዊ ሰላምና የተረጋጋ ሁኔታ መኖሩን የተናገሩት አስተያየት ሰጪው ሆኖም አሁንም በብሔሮች መካከል ያለው ግንኙነት ጤናማ አይደለም በማለት ገልጸዋል።
በየቦታ ባላቸውበት ቦታ ባንኮች እየሰሩ ነው። ይህም ያው በአኛኮች መንደር ላይ የሚገኘው ባንኮች ኑር የሚለችልም አኛኮች ደግሞ ወደ ዩኒቨርሲቲ መደሳሳሉ መንገድ ላይ ራሱ በጣም እየሰጉ ነው የሚገኝ።
ከከተማዋ ውጭ ያለው የትራንስፖርት አገልግሎት የጸጥታ ስጋት ያለበት መሆኑን ተናግረዋል።
የህዝብ ማመላለሻ አውቶቡሶች አንድ ላይ ተነስቶ 178 ወይም 10 አንድ ላይ ሆኖ ከፖሊሶች ጋር በመሆን በኢጀባ ነው የሄዱት እና አንድ ባስ ወደ 4 ፖሊስ ውስጥ እንደሚገኝ እና ባሶች ደግሞ በኮንቮይ ነው አብረው።
ባለፈው ሳምንት በመንገደኞች ላይ ተፈጸመ የተባለውን ጥቃት ተከትሎ በጋምቤላ ክልል ብሔር ተኮር ግጭት ይነሳል የሚል ስጋት ያደረባቸው የከተማ ነዋሪዎች መንግስት ሰላምን እንዲያሰፍን መጠየቃቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀናል። አሁን ወደ ሁለተኛው አጋማሽ ነው የምንተላለፈው። የሁለተኛው አጋማሽ የመጀመሪያው መሰናዷችን ሳምንታዊው ሐኪሞን ይጠይቁ ነው። ስር እንዳይሰድ መከላከልና በቀላሉም በሕክምና ሊረዳ የሚችል ነገር ግን በአግባቡና በጊዜው ካልተረዳ ብርቱ የልብ በሽታ የሚያስከትል የጤና ጠንቅ ነው የዛሬው የሐኪሞን ይጠይቁ መሰናዷችን ትኩረት ያደረገበት ርዕስ። ስትሪፕቶኮከስ በሚል መጠሪያ የሚታወቁ የበሽታ አምጭ ተዋሲያን ዝርያ የሚመደበውን የዚህም በሽታ ምንነት፣ መከላከያና ሕክምና አስመልክቶ ለተነሱ ጥያቄዎች ሙያዊ ማብራሪያቸውን የሚሰጡን ዶክተር ውብሸት አየነው የልብ በሽታዎች ልዩ ሐኪምና በሚኒሶታ ክፍለ ግዛት የሚገኘው ሄነፒን የሕክምና ተቋም የልብ ክፍል ዳይሬክተር ናቸው። ዶክተር ውብሸትን ያነጋገራቸው አሉላ ከበደ ነው።
ዶክተር ውብሸት በቅድሚያ ለጊዜው አመሰግናለሁ።
እድሉን ስለሰጠኝ እኔም አመሰግናለሁ።
ሩማቶይድ በመባል የሚታወቀውን የልብ ህመም አይነት የሚመለከት ርዕስ ነው ለዚህ ሳምንት የመረጥ ነው። ሩማቶይድ ከሚለው አጠራር ጋር ተያይዘው የሚነሱ ከልብ ውጪ ሌሎች የሰውነት ክፍሎችንም የሚያጠቁ በሽታዎችን መኖራቸው ይታወቃልና በመሰረታዊ ጥያቄ ብንንደረደር፣ ለመሆኑ ሩማቶይድ የልብ በሽታ በራሱ ምንድን ነው? ከሌሎች የልብ በሽታ አይነቶችስ በምን ይለያል?
ከዚህ በፊት ስለ ልብ በሽታ ስናወራ በአጠቃላይ የልብ በሽታን ስናየው የመጀመሪያው እግር ወለድ የምንለው ወይም ኮንጀኒታል ሃርት ዲዚዝ ስንወለድ አብሮ ቫልቭም ሆነ የልብ ክፍል ተበላሽቶ ሳይስተካከል የሚወጣበት መንገድ አለ። ሌላኛው ደግሞ የተስተካከለ ልብ ጋር ከተወለድን በኋላ ከዛ ተቀጥሎ ደግሞ የሚመጣ የልብ ችግር ነው እና ይሄ የሩማቶይድ ሃርት ዲዚዝ የምንለው ከሁለተኛው ክፍል ጋር የሚመጣ ነው ማለት ነው። እና እንዴት ነው የሚመጣው ካልን ደግሞ ከዚህ በፊት ሌሎች ለልብ በሽታ የሚያጋልጡን ሁኔታዎች እንደ ደም ግፊት፣ እንደ ስኳር በሽታ፣ እንደ ሲጋራ ማጨስ የሚመስሉት እንዴት ቧንቧ ሊዘጉ ወይም ደግሞ የልብን ቫልቭ ሊያበላሹ እንደሚችሉ ተነጋግረናል። ይሄኛው ከሁሉ ለየት የሚያደርገው ምንድን ነው? የበሽታ አምጪ ህዋስ ኢንፌክት ካደረገን በኋላ እሱን ለመቋቋም በምናደርገው ትግል ከሱ ጋር የተገናኘ በሽታ ነው እና ዋናው የሚለየው ከሌሎቹ ሁሉ ስትሬፕቶኮከስ የሚባል በሽታ አምጪ ህዋስ ነው፣ ባክቴሪያ ነው። ከሱ ጋር መገናኘቱ ነው ከሁሉ ለየት የሚያደርገው።
መልካም። ዶክተር ውብሸት የዚህ የልብ በሽታ አይነት መነሻው ቀደም ብለው እንደጠቀሱት ስትሪፕቶኮከስ በተባለው የበሽታ አምጪ ህዋስ መመረዝን ተከትሎ የሚቀሰቀስ እንደመሆኑ በምን አይነት ሁኔታ ነው የጉሮሮ በሽታ የልብ ጠንቅ የሚሆንበት ሁኔታ የሚከሰተው? የተለያዩ የጉሮሮ ህመም አይነቶች እንደመኖራቸውም እንዴት ነው ይሄኛው ተለይቶ የሚታወቀው?
ልክ ነህ። ይሄ በሽታ አምጪ ህዋስ ስትሪፕቶኮከሱ መጀመሪያ የሚገናኘው የጉሮሮ ህመም በማምጣት ነው። እና የጉሮሮ ህመም ስንል ብዙውን ጊዜ የሚያጠቃን ህዋስ ቫይረስ የምንለው ነው። ለምሳሌ ብዙ ሰው ፍሉ ይዞኛል፣ ጉንፋን ይዞኛል ብሎ ትንሽ ሲያስነጥሰው ሲያስለው ካፍንጫም ከአይንም የሚወጣም ትሳሽ ሊኖር ይችላል። ግን ያን ያህል መዋጥ እስከሚያስቸግር ድረስ የሚያደርስ ችግር አይኖረውም። ይሄኛው የስትሬፕቶኮከሱ ሲመጣ ብዙ ጊዜ ልጆችን ነው የሚያጠቃው። አንዳንድ ጊዜ መዋጥ እስከሚያስቸግር ድረስ ልክ ውስጡ ያበጠ መስሎ እስከሚያስጨንቅ ድረስ ከትኩሳት ጋር አብሮ ተደራርቦ ለየት ያለ የሚያስቸግር አይነት የጉሮሮ ህመም ነው። እና ታዲያ እንዴት ነው ከጉሮሮ ዘሎ ልብ ጋር የሚደርሰው የሚለው ጥያቄ ነው ብዙ ሰው እዚህ ጋር የሚታየው። በዚህ ጊዜ ሰውነታችን ይሄንን በሽታ ለመቋቋም ጦርነት ይጀምራል ማለት ነው ከህዋሱ ጋር። እና ያም በሚያደርግበት ጊዜ ይሄ እንግዲህ ኢሚዩን ሲስተም የምንለው ነው፣ ወታደር እንደማዝበት ነው። ይሄን በሚያደርግበት ጊዜ ያ የዘመተው ጦር ያንን ህዋስ አጥቅቶ ያሸንፍና ግን እሱ ጋር በማቆም ፋንታ ልባችን ውስጥ ያሉትን አንዳንድ ቫልቮቹን ከባክቴሪያው ጋር የሚመሳሰል ልባችን ውስጥ ያሉ ነገሮች አሉ የሚያምታቱት። ይሄድና የራሳችንን ክፍል አንዳንዴም ደግሞ አጥንትም ማጥቃት ይጀምራል። በዛ ምክንያት ነው እንዲያውም አጥንት ጋር ሲያጠቃ እንግዲህ ሩማቲዝም ወይም ሩማቶይድ የሚለው ቃል የመጣው ከቁርጥማት ጋር በተገናኘ ነው። እና ያኔ ልብ በሚያጠቃበት ጊዜ እንደዚህ ቁርጥማትም እንዲህ አይነት ነገር ስለሚያመጣ ነው የበሽታው ስም ሩማቶይድ ሃርት ዲዚዝ ተብሎ የተሰየመው።
የጉሮሮ ህመም በተለይ በልጆች ላይ በሚከሰት ጊዜ ቤተሰቦች የትኛው እንደሆነ አጣዳፊነት ያለው ትኩሳት የሚያመጣ በሌሎችም ቀደም ብለው በገለጿቸው ቫይረስ በሚሰኙት ተዋሲያንም የሚከሰት ቢሆንም አንዳንዴ አላስፈላጊ ጭንቀት ውስጥም እንዳይገቡ ለማዛመድ ነው ይሄን ጥያቄ የማስከትለው። ቤተሰቦች መቼ ነው መጨነቅ ያለባቸው? ሁሉም የጉሮሮ ህመም የልብ ህመም አያስከትልምና የተባለው የጉሮሮ ህመም አይነት ራሱን ቢሆን ሁል ጊዜም መጨረሻው የልብ ህመም መከተል የለበትምና ምን ሲሆን ነው የልብ ህመም በሽታው የሚከሰተው? ያ የጉሮሮ ህመም የያዛቸው በሙሉ የልብ ህመም በሽታ አይኖራቸውምና?
አዎ አይኖራቸውምና ልክ ነህ። ገና ለገና የጉሮሮ ህመም ስላልን ሰው እንዲሸበር አንፈልግም። ወላጆች ብዙ ጊዜ ልጆቻቸውን ያውቋቸዋል። አንዴ ትንሽ ታሞ አስነጠሰኝ አሳለኝ ትንሽ ድካም ተሰማኝ ብሎ ግን ልጃቸውን ሲያዩት ከሞላ ጎደል ደህና የሆነበት ጊዜ እሱ ብዙ ጊዜ ወደ ቫይረስ እናዘነብልበት እንችላለን። ግን ይሄ የስትሬፕቶኮከሱ ደግሞ አጣዳፊው ትኩሳት የሩማቲክ ትኩሳት የምንለው ወይም አኪዩት ሩማቲክ ፊቨር ሲመጣ አንደኛ ነገር ያው አስጨናቂ የሆነ የጉሮሮ ህመሙን ተከትሎ ነው መጣው። ቅድም እንዳልኩት መዋጥ እስኪያስቸግር ድረስ ልጁ ድክምክም ሊል ይችላል። ልጁ አልበላም ማለት ሊከጅለው ይችላል። ትኩሳት በጣም ይበዛል። ከዛ ደግሞ ይሄ ከትኩሳቱ ጋር ተያይዞ ደግሞ የሚመጣው ሰውነትን የሚያጠቃው ነገር ደግሞ በመጣበት ጊዜ በዛ ጊዜ ደግሞ ቁርጥማትም ሊኖር ይችላል። ሽፍት የሚልም ነገር ቆዳቸውም ላይ ሊያዩ ይችላሉ። ድካም ሊመጣ ይችላል ከዛ ላይ በስቶ እና እንዲያው በሽታውን ብዙ ጊዜ ጉንፋን ብለው ዝም ብለው ከሚተውት በአንድ ቀን በሁለት ቀን ያ ልጅ መለስ ብሎ ተሽሎት በመታየት ፋንታ እንዲያው ከቀን ቀን እየባሰበት እየተዳከመ ሲመጣ ይሄ እንዲህ አይነቱ ነገር ነው እንግዲህ ወደ ጤና ጣቢያ ተሄዶ ምንድን ነው ተብሎ መጠየቅ ያለበት።
ዶክተር ውብሸት መከላከያውን በሚመለከተው በመጠኑ ገፋ ብናደርግና በተለይ ሩማቶይድ የተባለው የጉሮሮ በሽታ አይነት ስር ሊሰድና ይህን የልብ በሽታ ሊያስከትል እንደሚችል አስረድተውናል። ለመሆኑ ወላጆች ይህን ለመከላከል ሊያደርጉ የሚችሉት ነገር አለ?
ይሄ በሽታ ከሞላ ጎደል በታዳጊ ሀገሮች ላይ ነው በጣም የበዛው። ለምንድን ነው እንደሱ የሆነው? በታዳጊ ሀገሮች ውስጥ ልጆች፣ ወጣቶች አብረው ሰብስ ብለው የሚኖሩባቸው ሁኔታዎች ይፈጠራሉ። ለምሳሌ አብረው ሊተኙ ይችላሉ፣ አብረው ሊበሉ ይችላሉ፣ አብረው ሊያጠኑ ይችላሉ። እና እንደዛ በሚሆንበት ጊዜ ከአንዱ ወደ አንዱ ከዚህኛው ወደዛኛው እየሄደ እንዲያውም እየተደጋገመ ሲመጣ ነው የዛ ጊዜ ነው እንግዲህ ወደ ልብ ጋር የሚሄደው ጥቃት ከጉሮሮ አልፎ ወደዛ ሊሄድ የሚችለው። እና ምን ማድረግ ይችላሉ ለሚለው አቅሙ ቢኖር አንድ ልጅ በእንደዚህ አይነት የጉሮሮ በሽታ እንዲጠንከር ያለውን ቅድም ያብራራውን አይነት የጉሮሮ በሽታ በሚኖርበት ጊዜ ከሌሎቹ ልጆች ጋር ሳይቀላቀል ሌሎቹንም ደግሞ እንዳያሳምም ማለት ነው። ያንን ልጅ ደግሞ ቶሎ ብሎ ወደ ጤና ጣቢያ ወስዶ አስመርምሮ፣ ምክንያቱም ተመርምሮ መታየት ይቻላል ይሄ ቫይረስ ይሁን ስትሬፕቶኮከስ ሲሆን ወዲያው ጤና ጣቢያ ሲሄዱ ማወቅ ይቻላል። እንደሱ ከሆነ ወዲያው ፔኒሲሊን የሚባል መድኃኒት ይሰጣል። በቃ በሽታው በዛው ያቆማል ማለት ነው፣ ሌሎቹ ችግሮች ሳይመጡበት። እሱ አልፎ አጣዳፊው የሩማቲክ ፊቨር ከመጣ ያንክብካቤ ካለቀ ወዲያ ለዘለቄታው መደረግ ያለበት ያ ወጣት ልቡም ታይቶ በየወሩ እንደዚህ እየተመላለሰ በጤና ጣቢያው ክትትል እያደረገ የፔኒሲሊን መከላከያ እንዲሰጠው ከሐኪሞቹ ጋር ተወያይቶ እሱን ማካሄድ ያስፈልጋል።
መልካም። ዶክተር ውብሸት አየነው በዚህ በዩናይትድ ስቴትስ በሚኒሶታ ክፍለ ግዛት የሚገኘው የሄነፒን የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪምና ዲሬክተር ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። በሌላ መሰል የልብ ሕመምን የሚመለከት ጥያቄ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ
ስለሰጣችሁኝ እድል፣ እኔም አመሰግናለሁ።
ዶክተር ውብሸት በቅድሚያ ለጊዜው አመሰግናለሁ።
እድሉን ስለሰጠኝ እኔም አመሰግናለሁ።
የአሜሪካ ድምጽ ነው እየተከታተላችሁ ያላችሁት። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። በበርካታ የምስራቃዊና ደቡባዊ አፍሪካ ሀገሮች ቢያንስ 45 ሚሊየን የሚሆኑ ህጻናት ለከባድ የምግብ ዋስትና ቀውስ መጋለጣቸውን የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት ዩኒሴፍ አመለከተ። ችግሩን የአየር ንብረት ለውጡ እንዳባበሰውም ዩኒሴፍ አክሎ አስታውቋል። የዚምባብዌ መንግስት በበኩሉ የሀገሪቱ ወረዳዎች በሙሉ በድርቅ የተመቱ ቢሆንም ቸኩለን ብሔራዊ አደጋ ብለን አናውጅም ማለቱን ጠቅሶ ኮሎምበስ ማቡንጋ ከሐራሬ ዘግቧል። በሌላ በኩል ደግሞ ይህ ዓመት ለደቡብ አፍሪካ ትልቅ ዓመት ነው። አንድም ደቡብ አፍሪካ የዲሞክራሲ ጎዳና የተያያዘችበት 30ኛ ዓመት መታሰቢያ ሲሆን በሚቀጥለው ግንቦት ወር ደግሞ ጠቅላላ ምርጫ ታካሂዳለች። ተንታኞች የዘንድሮ ምርጫ ካለፉት ምርጫዎች የበለጠ ፉክክር የሚታይበት እንደሆነ ከወዲሁ ተንብየዋል። ኬት ባትሌት ናት ከጆሃንስበርግ ያጠናቀረችው። የምሽቱ የአፍሪካ ነክ ርዕሶች መሰናዷችን እነዚህን ሁለቱን ርዕሰ ጉዳዮች ይመለከታል። ቆንጂት ታየ ናት ያቀናበረችው።
የዩኒሴፍ የምስራቅና የደቡባዊ አፍሪካ ዳይሬክተር ኤቫ ካዲሊ ባወጡት መግለጫ እንዳሉት የተራዘመው ወበቅና ድርቁ በበርካታ ሀገሮች በሚሊዮኖች የተቆጠሩ ሰዎችን አደገኛ ሁኔታ ላይ ጥለዋል። 45 ሚሊዮን ሕጻናት የኤልኒኞ የአየር ሁኔታ ባባባሰው ተደራራቢ ቀውስ ውስጥ ተጠምደዋል ብለዋል የዩኒሴፏ ባለስልጣን። ክሪስተን ረድረት የምስራቅና የደቡባዊ አፍሪካ የዩኒሴፍ የስነ ምግብ ጉዳዮች አማካሪ ናቸው። እሳቸው በሚሰሩባቸው በርካታ ሀገሮች በአያሌ ሕጻናት ላይ የመቀንጨር ወይም የአጣዳፊ የተመጣጠነ ምግብ መጎዳት ሁናቴ እየታየ እንደሆነ ተናግረዋል። የአየር ሁኔታው መለዋወጥ ከአየር ንብረቱ አጠቃላይ ለውጥ ጋር ተደራርቦ የተጎጂዎቹን ቁጥር እንዲያሻቅብ እያደረገ መሆኑን አልሸሸጉም።
For example, in Malawi, affected by the current El Niño phenomena, data from the routine...
ለምሳሌ ማላዊን ብንወስድ ከመደበኛው የስነ ምግብ መርሃ ግብር የተገኙ አሃዞች እንደሚያሳዩት አሁን ባለው የኤልኒኞ የአየር ሁኔታ ምክንያት በተመጣጠነ ምግብ እጥረት ተጎድተው እርዳታ ወደሚያገኙባቸው ማዕከላት የሚወሰዱ ሕጻናት ቁጥር ጨምሯል። 21 ከሚሆኑት የቀጠናው ሀገሮች ግማሽ በሚሆኑት ሕጻናት በአየር ንብረት ለውጥ የተነሳ እጅግ ከባድ ለሆኑ ጉዳቶች ተጋልጠዋል። በተመጣጠነ ምግብ ረገድ እስካሁን የተገኘው ጥቂት ክንዋኔም አይናችን እያየ እየተቀለበሰ ነው።
ዩኒሴፍ በትምህርት ቤቶች በኩል ልጆችና ቤተሰቦቻቸው የአየር ንብረት ለውጡን ችግር መቋቋም ስለሚችሉበት መንገድ ለማስተማር ጥረት እያደረገ መሆኑን ይናገራል። ወንጋኒ ግሬስ ታውሎ የዩኒሴፍ የምስራቃዊና የደቡባዊ ቀጣና የትምህርት ጉዳይ አማካሪ ናቸው።
UNICEF is working with partners, specifically government.
የአየር ንብረት ጉዳይ በስርዓተ ትምህርት ውስጥ እንዲካተት ዩኒሴፍ ከአጋሮቹ በተለይም ከመንግስታት የሲቪል ማህበረሰብ ድርጅቶችና ከማህበረሰቦች ጋር በመስራት ላይ ነው። በተለይም በመሰረተ ልማት ታዳሽ ኃይል መጠቀምና የፍሳሽ አያያዝ ላይ እናተኩራለን። ዚምባብዌን ለመጥቀስ ንጹህ አረንጓዴ ትምህርት ቤቶች በተባለው መርሃ ግብር ከመንግስቱ ጋር በመስራት ላይ ነን። በዚህ መርሃ ግብር ከአየር ንብረት ለውጥ ጋር የተያያዙ ቅዶችን በስርዓተ ትምህርት ውስጥ አካተን ወደ ማህበረሰቦች በመውሰድ የአየር ንብረት ለውጥ ለሚያስከትላቸው ችግሮች የተቀናጀ መፍትሄ ለመፍጠር እየሰራን ነው።
ይህ ለወደፊት ደቡባዊ አፍሪካን ሊረዳት ይችላል። ዳሩ ግን ዚምባብዌያንን የሚያሳስባቸው አሁን ዛሬ ያሉበት ችግር ነው። ኤሊታ ኑሴቤ 3 ልጆች አሏቸው። ልጆቹ ምግብ በደንብ ስለማያገኙ ትምህርት ቤት የሚሄዱት በግድ እንደሆነ ገልጸዋል።
የምግብ ዋስትና ችግር አለብን። የድህነት ኑሮ እየገፋን ነው። በፊት የምግብ እርዳታ የሚያደርጉልን ለጋሾች ነበሩ፣ ግን ሄዱ። ሐሳባቸውን ለውጠው ተመልሰው በምግብም ሆነ በሌላ መንገድ ቢረዱን ጥሩ ነበር። ዘንድሮ መሬቱ ምንም የሚበላ ነገር አላፈራም። እኛ ሞፔን አባጨጓሬ መሳይ እየሸጥን ነው የምንኖረው። ዘንድሮ ግን ምንም የለም። እርዳታ በመለመን ላይ ነን። እንስሳታችን የሚጠጡት ውሃ የለም። ፍየሎቻችንና ላሞቻችን መሞታቸውም አይቀር ነው።
የዚምባብዌ የማህበራዊ ኑሮ ሚኒስትር ጁላይ ሞዬ ግን ባለፈው ሳምንት ማክሰኞ በሰጡት ቃል መንግስታችን አሁን ያለውን ድርቅ ቸኩሎ እንደ ማላዊና እንደ ዛምቢያ ብሔራዊ አደጋ ብሎ አያውጅም። በብሔራዊ አደጋነት የሚያስፈርጀው ሳይንሳዊ ምክንያት የለም ብለዋል። ቀጣዩ ለአፍሪካ ነክ ርዕሶች የያዝነው ዘገባ ደግሞ ወደ ደቡብ አፍሪካ ይወስደናል። ይህ ዓመት ለደቡብ አፍሪካ ትልቅ ዓመት ነው። የዲሞክራሲ ጎዳና የተያያዘችበት 30ኛ ዓመት መታሰቢያ በመሆኑ ብቻ ሳይሆን ምርጫ የሚካሄድበት ዓመትም በመሆኑ ነው። አጠቃላይ ምርጫው እንደ አውሮፓውያን የዘመን አቆጣጠር ግንቦት 29 ቀን ይካሄዳል። ታዛቢዎች እጅግ ብርቱ ፉክክር የሚካሄድበት ምርጫ እንደሆነ ተንብየዋል። ፓሌሳ ሙሳ እንደ አውሮፓውያን የዘመን አቆጣጠር በ1976 የ12 ዓመት ታዳጊ ሳሉ በወቅቱ የሴቶች ወህኒ ቤት በነበረው በዚህ ስፍራ ታስረው ነበር። የታሰሩት በጸረ አፓርታይድ ትግል ባደረጉት ተሳትፎ እንደሆነ ያስታውሳሉ።
ዊኒ
ማንዴላ መኖሪያ ቤት አግኝተውኝ አስረው አመጡኝ። አገሬን ለመጠበቅ AK-47 መትረየስ መተኮስ እየተለማመድኩ ነበር።
በ1994 ኔልሰን ማንዴላ የሀገሪቱ የመጀመሪያ ጥቁር ፕሬዚደንት ሆነው ሲመረጡ እንዴት እንደፈነደቁ ፓሌሳ ሙሳ ያስታውሳሉ። ከ30 ዓመታት በኋላ ዛሬ ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ውስጥ የሚያዩት ሙስና እጅግ በጣም እንዳሳዘናቸው ፓሌሳ ይናገራሉ።
You know what? Our country, I don't know. They just eat money.
የሀገራችን ነገር አይገባኝም። ገንዘብ መብላት ብቻ ሆኗል። ፓርላማ ላስገባቸው ህዝብ አያስቡም። ረስተውናል።
ፓሌሳ ታስረውበት የነበረው አደገኛ ወህኒ ቤት ዛሬ ቤተ መዘክር ነው። የህገ መንግስታዊ ፍርድ ቤቱም መቀመጫ ነው። በየአመቱ በዚህ ቦታ የሰብአዊ መብት በዓል ይከበርበታል። አብዛኞቹ የዘንድሮ በዓል ታዳሚዎች ታዲያ ነጻው ትውልድ ተብለው የሚጠሩት ናቸው። በአፓርታይዱ ዘመን አልነበሩምና። ደቡብ አፍሪካ በመጪው ግንቦት ወር ምርጫ ታካሂዳለች። ተንታኞች በዚህ ምርጫ የወጣቶች ድምፅ ወጥተው ድምፅ የሚሰጡ ከሆነ ለውጥ ሊያመጣ እንደሚችል እየተናገሩ ነው። ቴሳ ዶምስ ሪቮኒያ ሰርክል የተባለ አዲስ የምርምር ተቋም ዳይሬክተር ናቸው።
So if young people showed up by themselves, just people under the age of 35,
ወጣቶች ብቻ እንኳን ቢወጡ ከ35 ዓመት በታች የሆኑት ብቻ እንኳን ቢወጡ 14 ሚሊዮን መራጭ ወጣ ማለት ነው። ስለዚህ ወጣቶች በዚህ ምርጫ ወጥተው ድምጻቸውን ከሰጡ ይችን ሀገር ሊለውጧት ይችላሉ። እውነቴን ነው፣ ይችላሉ።
የ30 ዓመቱ ኡናቲ ዚሊኒ ለወጣት መራጮች የተሰናዳ ስልጠና እየተከታተለ ነው። ከደቡብ አፍሪካ ወጣቶች 65 ከመቶ ስራ አጦች ሲሆኑ በርካታ የህዝብ አስተያየት ግምገማዎች እንደሚያሳዩት የአፍሪካ ብሔራዊ ኮንግረስ በዚህ ምርጫ ለመጀመሪያ ጊዜ በምክር ቤት አብላጫ መቀመጫ የሚያገኝ አይመስልም።
የፖለቲካ ፓርቲው ሙሰኝነት ውስጥ ገብቶ የሚያደርገው የፈለገውን ከሆነ፣ ትክክለኛውን አገልግሎት የማይሰጥ ከሆነ ደግሞም ብዙ ተስፋ የሚሰጥ ነገር ካላመጣ ድምጽን ባልሰጥስ የሚል ሐሳብ መጥቶብኝ ነበር።
የ23 ዓመቱ ታባንግ ማኬሌ በበኩሉ በመጪው ምርጫ ለመጀመሪያ ጊዜ ድምጹን ስለሚሰጥ ጓጉቶ እየጠበቀ ነው።
እኔ ባለፈው ዓመት በመራጭነት ተመዝግቤ ያለሁ ሌሎችን በማህበራዊ መገናኛ በኢንስታግራም፣ በፌስቡክ፣ በዋትሳፕ ምረጡ ምረጡ እያልኩ ቀስቅሽ ያለው ደቡብ አፍሪካ ውስጥ ያለው ሙስናው እኩልነት አለመኖሩ እንዲለወጥ ፈልጋለሁ። በለውጥ አምናለሁ።
የሀገራችንን ዲሞክራሲ ዋጋ ከፍለን ለመጪው ትውልድ ጠብቀን ማቆየት አለብን ብለዋል።
ተከታዩ መሰናዷችን ኢትዮጵያውያን ሙስሊሞች በረመዳን ጾም የሚያካሂዱትን በጋራ የማፍጠር ሂደት ይቃኛል። አሶሲየትድ ፕሬስ ያደረሰንን ዘገባ ደረጀ ደስታ ያቀርበዋል።
ቅድመ ዝግጅቱ እስካለፈው ረቡዕ ድረስ ሲካሄድ የቆየ ሲሆን የማህበረሰቡ አባላት አመሻሹ ላይ አብረው በተቋደሱበት ምግብ በማፍጠር የረመዳንን የጋራ መንፈስ አክብረዋል። በመላው ዓለም የሚገኙ ሙስሊሞች ቅዱሱን ወር ከንጋት እስከ ምሽት በስግደት በጾምና በመጽዋት ያከበሩት ነው። የጅምላ ኢፍጣር አዘጋጆች ባለፈው 4 ዓመታት የዝግጅቱ ተወዳጅነት ያደገ መምጣቱን በማሳየት ከፍተኛ ተሳትፎ እንደሚያደርጉ ገምተዋል። የ17 ዓመቷ ተሳታፊና የበጎ ፈቃድ አስተባባሪ ሂክማ ሳኒ ስለ መረዳዳት አስፈላጊነት አጽንኦት ሰጥታለች።
ያው ሙስሊም እንደመሆናችን መጠን መረዳዳት አለብን አይደል? እና የተቸገሩ ወንድሞቻችንን እህቶቻችንን ሁሉንም እናት አባቶቻችንን በመርዳት ረመዳናችን እንድናከብር ትንሽ ቀን ይቀረን እና ኢዳችንን በሰላም በደስታ እንድናሳልፍ የተቸገሩትን እንርዳ።
የታላቁ የጎዳና ኢፍጣር ትክክለኛ ቀን የሚወሰነው በቅርቡ በታየችው ጨረቃ እይታ ወይም የጨረቃ ውደት መሰረት ነው። ግን ብዙውን ጊዜ በተቀደሰ ወር 17ኛው ቀን ላይ ይሆናል። ይህ የተለየ ቀን ለኢትዮጵያውያን ሙስሊሞች ልዩ ትርጉም ያለው ነው ይላሉ የእስልምና ምሁርና የታላቁ ጎዳና ኢፍጣር አስተባባሪ አቡበከር አህመድ። ነቢዩ መሐመድና ተከታዮቻቸው በበድር ጦርነት ድል የተቀዳጁበት 7ኛው መቶ ክፍለ ዘመን መሆኑን በመጥቀስ ይህ ወር ከአድዋ ነጻነት ጋር የተገናኘ መሆኑን ያብራራሉ።
ረመዳን 17 በታሪካዊ የኢትዮጵያ የአድዋ ድል፣ የጥቁሮች ነጻነት፣ የጥቁሮች አርማ የሆነው የአድዋ ድል ሲነሳ አንዱኛ የምናስታውሰው ረመዳን ነው። እንግዲህ ታሪኩን መለስ ብላችሁ ካላንዶን ስትቆጥሩት የአድዋ ድል የተደረገበት ዕለት ረመዳን 16 ወይም 17 ነው። የኢትዮጵያ ሙስሊሞች የሀገራቸውን ነጻነት ክብር ለመጠበቅ ጾመኛ ሆነው ሌላ ኃላፊነቶችን የተወጡበት ታሪካዊ ዕለት ነው።
የጅምላ ኢፍጣር ለተሳታፊዎች እንደ እንጀራ፣ ዳቦ፣ ወጥና አትክልት ያሉ የኢትዮጵያውያን ባህላዊ ምግቦችን ያካተተ ምግብ በጋራ የሚቋደሱበት በመሆኑ የጋራ ልምድ ይሰጣል። ተሳታፊዎቹ ምግብን፣ ጸሎቶችና ውይይትን ለመካፈል በአንድነት ይሰባሰባሉ። ለአንዳንዶቹ ታላቁ የጎዳና ላይ ኢፍጣር የሃይማኖቶች ስምምነት ምልክት ነው። ይህም የኢትዮጵያን በሙስሊሞችና በክርስቲያኖች መካከል ያለውን አብሮ የመኖር ታሪክ የሚያንጸባርቅ ነው። የሁለት ልጆች አባት የሆነው ጋዜጠኛ ፉአድ ሙህዲን በዓመታዊ የኢፍጣር ዝግጅት ላይ 4 ጊዜ ተገኝተዋል። ከዓመት ዓመት የነበረው ሰላማዊ ድባብ ሙስሊሙ ማህበረሰብ ለሰላም ያለውን ፍቅር ያሳያል ይላል።
ይህ ሁሉ ማህበረሰብ እንግዲህ እንደምታየው እዚህ ቦታ ላይ ታድሞ ለተከታታይ 4 ጊዜያት ምንም አይነት ረብሻ ሳይፈጠር ምንም አይነት ኮሽታ ሳይኖር በሰላም ወደ ቤቱ እየተመለሰ ነው የሚገኘውና አንድ እስላም ሰላም መሆኑን የኢትዮጵያ ሙስሊሞች ለሰላም ምን ያክል ቦታ እንዳላቸውና ሰላምን ለማስከበር ራሱን ችሎ የሰላም አምባሳደር መሆን የሚችል ማንነት እስልምና ውስጥ እንዳለ ሁሉ ማሳያ የሚሆን ነው።
በዝግጅቱ ላይ ታዋቂ ሰዎች፣ የመንግስት ባለስልጣናት፣ የሃይማኖት አባቶች እና ከተለያዩ የህብረተሰብ ክፍሎች የተውጣጡ በርካታ ሰዎች ተገኝተዋል።
ተከታዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። እንደተለመደው ኬኔዲ አባተ ተከታዩን አዘጋጅቷል።
የ2024 የዓለም አትሌቲክስ ሀገር አቋራጭ ሻምፒዮና በሰርቢያ ቤልግሬድ ቅዳሜ መጋቢት 21 ቀን 2016 ዓ.ም ተካሂዷል። በወንዶችና በሴቶች ከ20 ዓመት በታችና አዋቂ እንዲሁም በድብልቅ ሪሌ 5 ውድድሮች ተካሂደው የቡድን ውጤትን ጨምሮ በ9 ዘርፍ የሜዳሊያ ሽልማት ተበርክቷል። በሴቶች ከ20 ዓመት በታች የ6 ኪሎ ሜትር ሀገር አቋራጭ ውድድር አትሌት ማርታ አለማየሁ፣ አሳየች አይቼውና ሮቤ ዲዳ በቅደም ተከተል ከአንደኛ እስከ ሶስተኛ በመውጣት ሶስቱንም ሜዳሊያዎች የኢትዮጵያ አድርገዋል። በዚሁ ውድድር ኢትዮጵያ የቡድን አሸናፊም በመሆን የወርቅ ሜዳሊያ ተሸላሚ ሆናለች። በአጠቃላይ 2 ወርቅ፣ 6 ብርና 2 ነሐስ በድምሩ 10 ሜዳሊያ በማግኘት ኢትዮጵያ በአገር አቋራጭ ውድድሩ ሁለተኛ ደረጃን ይዛ አጠናቃለች። የኢትዮጵያ ዋና ተቀናቃኝ ኬንያ 6 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 11 ሜዳሊያ በማግኘት የውድድሩ አሸናፊ ስትሆን፣ አንድ የወርቅ ሜዳሊያን ጨምሮ 5 ሜዳሊያ በማግኘት ሌላኛዋ ምስራቅ አፍሪካዊት አገር ኡጋንዳ 3ኛ ወጥታለች። በውድድሩ ከተሳተፉ 51 ሀገራት ውስጥ 4ቱ ብቻ የሜዳሊያ ሰንጠረዥ ውስጥ ሲገቡ በድብልቅ ሪሌ ከ3ቱ የአፍሪካ ሀገራት ውጪ የሆነውን አንድ የነሐስ ሜዳሊያ ብሪታንያ አሸንፋለች። በትውልድ ስፍራው አርባ ምንጭ ከተማ ባለፈው ሳምንት ህይወቱን ባጣው ተጫዋች አለልኝ አዘነ ጉዳይ ላይ ምርመራ መጀመሩን የከተማው ፖሊስ ለአሜሪካ ድምጽ ገልጿል። የአርባ ምንጭ ከተማ ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ለተጫዋቹ ሞት መንስኤ የሆኑ ጉዳዮችን በተመለከተ ከህብረተሰቡ ጥቆማ በመነሳት ምርመራ እየተካሄደ መሆኑንና በቁጥጥር ስር የዋሉ ሰዎችም መኖራቸውን ተናግረዋል።
ስጋቶች፣ ጥርጣሬዎች ስላሉ መነሻ የሆኑ ልጁ ራሱን እንዳጠፋ መነሻ የሆኑ የሚያማርሩ ነገሮች እንዳሉ ህብረተሰቡ በሚደርሰን ጥቆማ ዛሬ ማንም አቤቱታ አቅራቢነት ምርመራው ተጀምሯል። ገና ጅምር ላይ ነው ያለ ነው። ቤተሰብ ነው አሁን ለጊዜው ቁጥጥር ስር ያለው። 2 እህቶችና አንድ ወንድም ለጊዜው ቁጥጥር ስር ውሎ ሌሎች ሊገቡ የሚችሉ ይኖራል፣ ሊገቡትም ሊወጡ የሚችሉ ይኖራል። ሶ አሁን የተወሰነ ፋንዲንግ ባልተገኘበት የሆነ ነገር እንዲህ አይነት ጥፍት አግኝተናል ብለን መረጃ መስጠት የሚያስችልን ነገር የለም። ለዚህ ትንሽ ግዛስኮ
የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማ ተጫዋች የነበረው አለልኝ አዘነ ባለፈው ሳምንት ማክሰኞ መጋቢት 17 ሌሊት ላይ ነበር ድንገተኛ ህልፈተ ህይወቱ የተሰማው። በቅርቡ ትዳር የመሰረተው አለልኝ በኢትዮጵያ እግር ኳስ ምርጥ አቋማቸውን እያሳዩ ከሚገኙ ተጫዋቾች መካከል ነበር። የ26 ዓመቱ የአማካይ ክፍል ተጫዋች ላለፉት 2 ዓመታት በባህር ዳር ከተማ ድንቅ ብቃቱን ሲያሳይ እንደነበረም የሚታወቅ ነው። የተጫዋቹ ድንገተኛ የህልፈት ዜና ብዙዎችን ያስደነገጠና ያሳዘነ ሆኖ አልፏል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በባህር ዳርና ወልቂጤ ከተማ መካከል ባለፈው ቅዳሜ ይደረግ የነበረው የኢትዮጵያ ፕሪሚየር ሊግ ጨዋታ ባለልኝ ያዘነ ህልፈት ምክንያት ላልተወሰነ ጊዜ እንዲራዘም አድርጓል። የስፔን ከፍተኛ ፍርድ ቤት አቃቤ ህግ የቀድሞ የአገሪቱ እግር ኳስ ፌዴሬሽን ኃላፊ ሉዊስ ሩቢያሌስ የጄኒ ኤርሞሶን ከንፈር ያለፈቃድዋ በመሳሙ በሁለት ዓመት ከስድስት ወር እስራት እንዲቀጣ ጠይቋል። አቃቤ ህግ ማርታ ድራንቴዝ የ46 ዓመቱ ሩቢያሌስ የብሔራዊ ቡድኑን ተጫዋች ባለፈው ዓመት በመሳም ጾታዊ ጥቃት በመፈጸሙ አንድ ዓመት፣ ድርጊቱን በአስገዳጅነት በመፈጸሙ ደግሞ የ18 ወራት እስራት እንዲፈረድበት መጠየቃቸውን ሮይተርስ ባለፈው ሳምንት አየሁት ካለው የፍርድ ቤት ሰነድ ማረጋገጡን ዘግቧል። በተጨማሪም ለተጫዋቿ 50,000 ዩሮ ቅጣት እንዲከፍል ተጠይቋል። ድርጊቱ የተፈጸመው ባለፈው ዓመት ነሐሴ ወር ላይ ስፔን እንግሊዝና ሸንፋ የዋንጫና ሜዳሊያ አሰጣጥ ስነ ስርዓቱን ዓለም በቴሌቪዥን የቀጥታ ስርጭት እየተከታተለ ባለበት ወቅት ነበር። በስፔን የሴቶች ቡድን የመጀመሪያ የዓለም ዋንጫ ድል ላይ ጥላ አጥልቶ ያለፈው ይህ ክስተት ከፍተኛ ቁጣን ማስነሳቱና ፊፋ በሩቢያሌስ ላይ የሶስት ዓመታት እገዳ መጣሉ ይታወቃል። ሩቢያሌስ ተጫዋቿን የሳመው በስምምነት እንደሆነ ቢገልጽም ሄርሞሶና የቡድን አጋሮቿ በበኩላቸው ድርጊቱ አስገዳጅ እንደሆነ በወቅቱ ተናግረዋል። በስፔን ሕግ ያለ ስምምነት የሚፈጸም መሳም እንደ ወሲባዊ ጥቃት የሚቆጠር ሲሆን ቅጣቱ ከሁለት ዓመት የማይበልጥ ከሆነ ግን ሳይፈጸም እንዲቆይ ዳኞች የመወሰን ስልጣን አላቸው። ትናንት በተካሄደው የማያሚ ኦፕን የፍጻሜ ጨዋታ ጣሊያናዊው ጃኒክ ሲነር የቡልጋሪያውን ግሪጎሪ ዲሚትሮቭን በመርታት ዋንጫውን አንስቷል። ከዚህ ቀደም በ2021ና 2023 የማያሚ ኦፕን ለፍጻሜ ደርሶ የተሸነፈው ሲነር ቡልጋሪያዊውን 6-3ና 6-1 በማሸነፍ የመጀመሪያ የማያሚ ኦፕን ክብርን ተቀዳጅቷል። በማያሚ ለፍጻሜ ሲደርስ ይህ ሶስተኛ ጊዜ ነው። እናም በዚህኛው እድለኛ እንደምሆን አስቤ ነበር። ተሳክቶልኝ ትልቁን ዋንጫ መጨበጥ በመቻሌ በጣም ደስተኛ ነኝ ሲል ሲነር አስተያየት መስጠቱን አሶሺየትድ ፕሬስ ዘግቧል። ዘንድሮ የአውስትራሊያ ኦፕንንም ማሸነፍ የቻለው የ22 ዓመቱ ሲነር የሶስተኝነት ደረጃውን በአንድ አሻሽሎ የዓለም ቁጥር 2 የሜዳ ቴኒስ ተጫዋች መሆንም ችሏል። ይህ ደረጃ ለእርሱም ይሁን ለሀገሩ ጣሊያን እስካሁን ያስመዘገቡት ትልቁ ደረጃ ነው። በሴቶች የማያሚ ኦፕን ፍጻሜ ደግሞ አሜሪካዊቷ ዳንኤል ኮሊንስ ሻምፒዮን ሆናለች። ኮሊንስ ካዛኪስታናዊቷን ኤሌና ሪባኪና 7-5 እና 6-3 በመርታት ነው ዋንጫውን ያነሳቸው። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮችና ተመልካቾቻችን እኛም የምሽቱን ዝግጅታችንን በዚሁ እናጠናቀቃለን። ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ኤልያስ አስማረ በስቱዲዮ ሆኖ አቀናብሮልናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ። Thank you.